voice of America. አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በኢትዮጵያ ሶማሌ ክልል ከባድ ድርቅ እንዳለ ተዘገበ። ለአስከፊ ድህነትና በሽታ መፍትሄው ጠንካራ የጤና ጥበቃ ስርዓት መዘርጋት እንደሆነ ተጠቆመ። የሚሉትን ርዕሶች ነው ለዛሬው ቅንብራችን የምንመለከተው። ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርብ የዜና አገልግሎት አይሪን ኢትዮጵያ ውስጥ በሶማሊያ ክልል ስላለው አስከፊ ድርቅ ዘግቧል። ራሳቸውን የቻሉ ኩሩ ሰዎች የነበሩት አርብቶ አደሮች ለመኖር ሲሉ በመንግስት ረድኤት ላይ ለመተማመን ተገደዋል። እድለኛ የሆኑት አርብቶ አደሮች የምግብና የውሃ ረድኤት ያገኛሉ። በቀላሉ በማይደረስባቸው አካባቢዎች በግብታዊነት የሚሰፍሩት አብዛኞቹ አርብቶ አደሮች ግን የሚያገኙት ነገር የለም ይላል አይሪን ላይ የወጣው ጽሁፍ። በወጉ ካልተመሰረቱት የተፈናቃዮች ሰፈሮች ወጣ ብሎ የሞቱ ግመሎች እንደሚታዩም ጽሁፉ አክሏል። የ82 ዓመት ዕድሜ ሽማግሌ አብዲ ካሪም ልጅ እያለሁ እንኳን እንዲህ አይነት ድርቅ ስለተከሰተበት ሁኔታ ሲወራ ሰምቼ አላውቅም ማለታቸውን አይሪን ጠቅሷል። በአፍሪካ ቀንድ ሀገሮች ለሶስት ዓመታት ያህል በተከታታይ በቂ ዝናብ ባለመገኘቱ ሰዎች ችግር ላይ ወድቀዋል። በሶማሊያና በየመን ረሃብ ይገባል የሚል ስጋት አለ። የኢትዮጵያ ደቡብ ክፍል በተጠቀሱት ሀገሮች ያለውን ድርቅ የአባባሰው ግጭት ባለመኖሩ የድርቁ ሁኔታ እዛ ላይ ባይደርስም አደጋው ቀላል ነው ማለት እንዳልሆነ ጽሑፉ ያወሳል። አብዛኞቹን ከብቶቻቸውን በማጣታቸው ለክፉ ቀን ያስቀመጡትን ገንዘብ የተረፉትን እንስሳት ከሞት ለማትረፍ እንደተጠቀሙበት በሕፃናት አድኑ ድርጅት የሰብአዊ ጉዳይ ስራ አስኪያጅ ቻርሊ ሜሰን መግለጻቸውን ጽሑፉ ጠቅሷል። ያላቸውን ንብረት ሁሉ ያጡት ደግሞ ያላቸው አማራጭ ምግብና ውሃ ወደሚቀርብበት የመንግስት የረድኤት ቦታ መሄድ ብቻ ነው ሲሉ ማከላቸውን ጽሑፉ አውስቷል። የሶማሊያ ክልል የኢኮኖሚ ጀርባ አጥንት ከብቶች ናቸው። በአካባቢው ያሉት አርብቶ አደሮች በ2 ሚሊዮን ዶላር የሚገመቱ የቀንድ ከብቶች፣ በጎች፣ ፍየሎችና ግመሎች እንዳለቁባቸው ይገመታል። ይህ ማለት ደግሞ የኑሯቸው አካል የሆነውን ወተትና ስጋ አያገኙም ማለት እንደሆነ ጽሑፉ ያወሳል። ባለፈው ዓመት ኢትዮጵያ ውስጥ በኤልኒኖ ሳቢያ በተከሰተው ድርቅ ምክንያት 10 ሚሊዮን የሚሆኑ ሰዎች ችግር ላይ የወደቁ ቢሆንም መንግስት ከዚህ በፊት ተደርጎ በማይታወቅበት መልኩ 700 ሚሊዮን ዶላር መድቦ ዓለም አቀፍ ማህበረሰብ ደግሞ 1.8 ቢሊዮን ዶላር በማቅረቡ ሕይወት ለማትረፍ የሚያስፈልገው እርዳታ እንደተገኘ አይሪን ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያ መንግስት በሚገባ የተደራጀ በዓለም ባንክ የሚተዳደር ሴፍቲኔት የተባለ በድህነት የሚኖሩትን ዜጎች የሚረዳበት ፕሮግራም አለ። በአብዛኛው ገንዘብ ለስራ በተባሉ ውጥኖች ነው የሚሰራው። ይሁንና ይህ ፕሮግራም የአሁኑን አይነት ባልታሰበ ድርቅ ምክንያት የሚከሰቱትን ችግሮች አያካትትም። ለእንዲህ አይነቱ ድርቅ የተለየ ፕሮግራም አለ። በፕሮግራሙ መሰረት በወቅቱ ድርቅ የተጎዱትን ሁሉ ለመመዝገብ እየታገለ ነው። በአሁኑ ወቅት በሶማሌ ክልል የመንግስት እርዳታ የሚገኝባቸው 58 ሰፈሮች አሉ። ይሁንና እነዚህ ከ222 የሰፈራ ቦታዎች ጥቂቶች ናቸው። በዓለም አቀፍ የፍልሰት ድርጅት የተጠቀሱ 400 ሺህ ተፈናቃዮች እንደሚገኙባቸው ጽሑፉ አውስቷል። ከሰፈራዎቹ 40 ከመቶ የሚሆኑት የምግብ ተደራሽነት እንደሌላቸው፣ 30 ከመቶዎቹ ደግሞ በ20 ደቂቃ የእግር ጉዞ የውሃ ምንጭ የሚያገኙ መሆናቸውን ስለ ሰብአዊ ጉዳይ ዜናና ትንታኔ የሚያቀርበው የዜና አገልግሎት አይሪን ባወጣው ዘገባ ጠቅሷል። africa.com የተባለው ድረገጽ ላይ የወጣ አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሑፍ ደግሞ በአፍሪካ የአስከፊ ድህነትና የበሽታ አዙሪት ለማጥፋት ዋናው እርምጃ የሀገሮችን የጤና ጥበቃ ስርዓት ማጠናከር ነው ይላል። በያዝነው ሳምንት 138,000 የሚሆኑ የጤና ጥበቃ ሰራተኞች በአምስት የቻድ ሐይቅ ሀገሮች ፖሊዮን ወይም የህፃናት ልምሻ በሽታን ከአፍሪካ ብሎም ከምድረ ገጽ ለማጥፋት ክትባት ይሰጣሉ። እነዚህ ሰራተኞች በናይጄሪያ፣ በኒጀር፣ በቻድ፣ በካሜሩንና በማዕከላዊ አፍሪካ በየቤቱ በየትምህርት ቤቶችና በየባቡር ጣቢያዎች እየተዘዋወሩ በየዕለቱ ለሰዓታት ያህል እየተጓዙ የስደተኞች ሰፈሮችንም በማዳረስ ክትባት ይሰጣሉ ይላል ጽሑፉ። የዓለም የክትባት ሳምንትም እንደመሆኑ መጠን በክትባት ለመከላከል የሚቻሉ በሽታዎችን ለማስወገድ መከተብ እንደሚያስፈልግ በዓለም ዙሪያ ያሉት ሰዎች እንዲገነዘቡ ለማድረግ የተቀናጀ ጥረት እየተደረገ መሆኑን የአሊኮ ዳንጎትና የቢል ጌትስ ጽሑፍ ያስገነዝባል። ጽሑፉ አያይዞም በአሁኑ ወቅት ናይጄሪያ የፖሊዮ በሽታን በመከላከል ረገድ አስደናቂ ስራ አከናውናለች ይላል። በአንድ ዓመት ውስጥ ተከሰቱ ከተባሉት የሕፃናት ልምሻ በሽታዎች በ95% ቀንሳለች። ይሁንና በ6 የናይጄሪያ ክልሎች በሽታው መዛመቱ አልቀረም። ናይጄሪያ ፖሊዮን በ95% መቀነሷ መልካም ሆኖ ሳለ አንድ የፖሊዮ በሽተኛ እንኳን ካለ በአፍሪቃና በዓለም ዙሪያ ያሉ ልጆች አደጋ ይደቀንባቸዋል ማለት እንደሆነ ጽሑፉ ያስገነዝባል። ፖሊዮን ለማጥፋት በተደረገው ጥረት መሰረት በአሁኑ ወቅት ከመላ አፍሪቃ ፖሊዮ የሚዛመትበት ክልል ቦርኖ የተባለው የናይጄሪያ ክልል ብቻ ነው ይላል ኦል አፍሪካ ድረገጽ ላይ የወጣው ጽሑፍ። ሚኒንጃይትስን ማለት መንጋጋ ቆልፍን የመሳሰሉት በአሁኑ ወቅት በናይጄሪያና በሌሎች የምዕራብ አፍሪካ ሀገሮች እየተዛመቱ ያሉትን በሽታዎች ለመከላከል ክትባት ወሳኝ ከሚባሉት ዘዴዎች አንዱ እንደሆነ ጽሑፉ አውስቷል። ናይጄሪያ ውስጥ በተመጣጠነ የምግብ እጥረት ምክንያት በየዓመቱ 300,000 የሚሆኑ ሕፃናት ይሞታሉ። በሚሊዮኖች የሚቆጠሩ ልጆች ደግሞ ይቀጭጫሉ። ስለሆነም በ12 የናይጄሪያ ክልሎች ዙሪያ ገንቢ ምግብን የሚያካትት ፕሮግራም አስፋፍተናል ይላል አሊኮ ዳንጎትና ቢል ጌትስ ያቀረቡት ጽሑፍ። ሁለቱም በእርዳታ ተግባር የተሰማሩት ባለሀብቶች በሚያከናውኑት ስራ ጠቃሚ ትምህርቶች አግኝተናል በማለት ጠቅሰዋል። አንደኛው የህብረተሰብን የጤና ሁኔታ ለማሻሻል ከመንግስት ጋር፣ ከማህበረሰቦች፣ ከሃይማኖትና ከንግድ መሪዎች፣ ከበጎ ፈቃደኞችና መንግስታዊ ካልሆኑ ድርጅቶች ጋር የተሳካ ሽርክና ማድረግ እንደሚያስፈልግ ተምረናል። ሁለተኛ መሻሻልን ለማፋጠን አዲስ ነገር መፍጠር እንደሚያስፈልግ ተገንዝበናል። በያዝነው ወር ለምሳሌ በክትባት ተግባር የተሰማሩ ሰዎች አንድ አዲስ ክትባትን የሚሸከም መሳሪያን ይሞክራሉ። አዲሱ ክትባቶችን የሚሸከመው መሳሪያ በጣም ሞቃት አካባቢ ላይም እንኳን ቢሆን የክትባቱ መድኃኒት እስከ 5 ቀናት ያህል እንዳይበላሽ ያደርጋል። ይህ ግኝት በቀላሉ በማይደረስባቸው ቦታዎች የሚገኙ ሕፃናትን ሕይወት ሊያተርፍ እንደሚችል ጽሑፉ አስረድቷል። በመጨረሻም የጤና ጥበቃን ለማሻሻል በሚደረገው ጥረት ትክክለኛና አስተማማኝ ዳታ እንዲኖር እንደሚያስፈልግ መረዳታቸውን ሁለቱ ባለሀብቶች አውስተዋል። ትክክለኛ አሃዝ ካልተገኘ ክትባት ያለቀባቸውን ማህበረሰቦችና የተዳረሰባቸውን ወይም ያልተዳረሰባቸው አካባቢዎችን ለይተው ለማወቅ እንደሚያስችላቸው አሊኮ ዳንጎትና ቢል ጌትስ በህብረት ያቀረቡት ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ።